the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ማክሰኞ ህዳር 2 ቀን 2007 ዓ ም ነው። ሰለሞን ክፍሌ ያስተናግዳለሁ። ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከሰሎሞን አባተ እንስማ።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። የሶማሊያ ፓርላማ በጠቅላይ ሚኒስትሩ ላይ በተነሳው እምነት ማጣት ሐሳብ ላይ ዛሬ ክርክር ሲከፍት እንደራሴዎቹ ሁከት ውስጥ ገብተዋል። የጠቅላይ ሚኒስትር አብዲ ዌሊ ሼህ አህመድ ደጋፊዎች ይናገሩ የነበሩ እንደራሴዎችን ድምፅ ለመሸፈን ጩኸትና ፉጨት ማሰማት፣ ባዶ ስኒና ኩባያ መወራወር በመጀመራቸው ስብሰባው በሁከት ተውጦ ተስተጓጉሏል። የፓርላማው አፈ ጉባኤ ስብሰባውን መዝጋታቸውን ከመናገራቸው ውጪ በቀረበው ሐሳብ ላይ ውይይቱ መቼ እንደሚቀጥል አልተገለጸም። በጠቅላይ ሚኒስትሩ ላይ የእምነት ማጣት ድምፅ እንዲሰጥ ለፓርላማው ጥያቄ ያቀረቡት የሀገሪቱ ፕሬዚደንት ሐሰን ሼክ ሞሐመድ ሲሆኑ፣ ቀደም ሲልም በካቢኔው ላይ ሹምሽር ለማካሄድ ጠቅላይ ሚኒስትሩ አቅርበውት የነበረውን ሐሳብ ውድቅ አድርገውታል። የሶማሊያ ዓለም አቀፍ ደጋፊዎች ሀገሪቱ ውስጥ የተፈጠረው የፖለቲካ ውጥረት አብዝቶ ያሳሰባቸው መሆኑን እየገለጹ ሲሆን ሁኔታው የሶማሊያን የወደፊት ጉዞ ሊገታው ወይም አሁን ከደረሰችበት የመረጋጋት ጎዳና ሊያፈናቅላት ይችላል የሚል ፍርሃት አሳድሯል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ትናንት ማምሻውን ባወጣው መግለጫ የእምነት ማጣት ድምፁ ለሶማሊያ ሕዝብ አይጠቅምም ብሏል። ሶማሊያ ውስጥ አሁን እየታየ ባለው ሁኔታ ምክንያት በመጪው ሳምንት ዴንማርክ ውስጥ ይካሄዳል ለተባለው በሶማሊያ ጉዳይ ላይ ለሚመክረው የከፍተኛ ደረጃ ጉባኤ አሜሪካ ልዑካኗን የመላኳ ነገር ትርጉም የለውም ሲሉ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ጄን ሳኪ ትናንት ተናግረዋል። የደቡብ ሱዳን ፕሬዚደንት ሳልቫኪር ምናልባት ከጠቅላይ ሚኒስትሩ ጋር ስልጣን እንዲጋሩ በምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ የቀረበውን ሐሳብ መንግስታቸው ጨርሶ እንደማይቀበለው የማስታወቂያ ሚኒስትሩ ማይክል ማኩዬ አስታወቁ። በአዲሱ የኢጋድ ሐሳብ መሠረት እንደ መፍትሄ በቀረበው ሐሳብ የሚፈጠረው የጠቅላይ ሚኒስትር ቦታ የሚያዘው የተቃውሞ መሪ በሆኑትና በሪያክ ማሻር ሳይሆን እንደማይቀርም ተገምቷል። ከረጅም ጊዜ ህመም በኋላ ከሁለት ሳምንታት በፊት ያለፉትን የዛምቢያ ፕሬዚደንት ማይክል ሳታን ለመሸኘት 50,000 የሚሆን ሰው ዛሬ በሀገሪቱ የጀግኖች ስታዲየም ውስጥ ወጥቷል። ስታዲየሙን በመላው ሐዘንተኛ መካከል ከአፍሪቃ መሪዎች የዚምባብዌ፣ ኬንያ ይቅርታም ስታዲየሙን በመላው ሐዘንተኛ መካከል ከአፍሪቃ መሪዎች የዚምባብዌ፣ ኬንያ፣ ማዳጋስካርና ናሚቢያን ፕሬዚደንቶች ጨምሮ ሌሎችም መሪዎች ተገኝተዋል። ሳታ ያረፉት ጥቅምት 18 ለንደን ውስጥ የሕክምና እርዳታ እያገኙ በነበረበት ሆስፒታል ውስጥ እንደነበረ ይታወሳል። ሚስተር ሳታ ለብዙ ዓመታት በህመም ላይ እንደነበሩ እየታወቀ ባለሥልጣናቱ ግን ሲያስተባብሉ ቆይተዋል። የናይጄሪያ ፕሬዚደንት ጉድላክ ጆናታን ለሁለተኛ ሙሉ የሥልጣን ዘመን እንደሚወዳደሩ አስታወቁ። ሚስተር ጆናታን እንደገና የመወዳደር ሐሳባቸውን ይፋ ያደረጉት ዛሬ አቡጃ ላይ ባደረጉት ንግግር ነው። ፕሬዚደንቱ በዚሁ አከናውኛለሁ ያላቸውን ተግባራት በዘረዘሩበት ንግግራቸው ወቅት ዮቤ ግዛት ውስጥ ትምህርት ቤት ላይ በተጣለ ፈንጂ ለተገደሉት 48 ተማሪዎች የህሊና ጸሎት አድርሰዋል። ቻይና ዋና ከተማ ቤጂንግ ላይ የተሰበሰቡ የእስያ ፓሲፊክ መሪዎች በቻይና የሚመራ ነጻ የንግድ ቀጣና እንዲፈጠር የመጀመሪያ ደረጃ ይሁንታ ሰጡ። ይህ ይሁንታ የንግድ ቀጣናው እንዲፈጠር አብዝታ ስትጎተጉትና ስትሰራ ለነበረችው ቻይና እንደ ስኬት ተቆጥሮላታል። የንግድ ቀጣናው በዩናይትድ ስቴትስ እንዲመራ በአማራጭነት ሐሳብ ቀርቦ ነበር። የተሰጣቸውን ድጋፍ ታሪካዊ ሲሉ አፔክ በሚል ምህጻር ለሚታወቀው የእስያ ፓሲፊክ የምጣኔ ሀብት ጉባኤው ዛሬ ንግግር ያደረጉት የቻይና ፕሬዚደንት ሺ ፒንግ አሞግሰዋል። የእስያ ፓሲፊክን ነጻ የንግድ ቀጠና ለማስጀመር ወስነናል። የንግድ ቀጠናው እውን እንዲሆን ስናደርግ ለቆየነው ጥረት አንድ ታሪካዊ እርምጃ ሲሆን በይፋ መጀመሩንም ያበስራል። ይህ የሚያሳየው ወደ አካባቢያዊ አንድነት ለመዝለቅ የአፔክ አባል አገሮች ያለንን መተማመንና ቁርጠኝነት ነው ያሉት ፕሬዚደንቱ። ሞስኮ ዩክሬን ውስጥ አካሄዳለች ባሉት ህገወጥ አድራጎት ከገፋች ከሌላው ዓለም ጋር ያላትን ግንኙነት በከፍተኛ ሁኔታ እንደሚበላሽ የእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን አስታወቁ። የሩሲያ አድራጎት አንድን ሉዓላዊ መንግሥት የሚንጥ ነው ያሉት ካምረን ሁኔታው የበርሊን ግንብ ከፈረሰ ከ25 ዓመታት በኋላ ለአውሮፓ ደህንነትም አስጊ ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማና የሩሲያ አቻቸው ቭላዲሚር ፑቲን ከቤጂንጉ የእስያ ፓሲፊክ ጉባኤ ጎን ለጎን ዛሬ ለአጭር ጊዜ ፊት ለፊት ተገናኝተው ተመካክረዋል። ሁለቱ መሪዎች የተወያዩት መንግስቶቻቸው ስምምነት ባጡባቸው ቁልፍ የሚባሉ ዓለም አቀፍ ጉዳዮች ላይ ነው። በሌላ በኩል ደግሞ ዛሬ በኢራንና በዩናይትድ ስቴትስ እንዲሁም በአውሮፓ ህብረት መካከል በኢራን የኒኩሌር መርሃ ግብር ጉዳይ ላይ የተጀመረው ውይይት ኦማን ዋና ከተማ ማስካት ላይ ቀጥሏል። ከቀሪ ዝግጅቶቻችን ጋር ልተዋችሁ። ጤና ይስጥልኝ። መልካም ቆይታ።
ሰሎሞን አባተን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ፕሬዚደንት ሳልቫኪር ማያርዲት 2 ዓመት ተኩል በሚቆየው የሽግግር ወቅትም ፕሬዚዳንት ሆነው እንዲቀጥሉ የተስማሙት የደቡብ ሱዳን ተቃዋሚዎች ምክትል ፕሬዚዳንትና 2 ምክትል ጠቅላይ ሚኒስትሮች እንዲኖሩ የቀረበውን ሐሳብ ግን አልቀበልም ብለዋል። ለሰላም ስንል ብዙ ሰጥተናል ያሉት የተቃዋሚዎቹ ዋነኛ ተደራዳሪ ተሿሚዎችን ማብዛት ግን ጥቅም የለውም ብለዋል። በዚህ ምክንያት የሰላሙ ሂደት ሊጓተት ይችላል ሲሉ ተናግረዋል። ከአዲስ አበባ እስክንድር ፍሬው ዝርዝሩን አድርሶናል።
ትልቅ መርታ በደቡብ ሱዳን የሰላም ድርድር ከ10 ወራት በኋላ በስልጣን ክፍፍሉ ድርድር ፕሬዝዳንቱና ጠቅላይ ሚኒስትሩም ተለይተዋል። ደም አፋሳሽ ሆኖ ለዘለቀው የዚያች ሀገር ግጭት ዘለቄታዊ መፍትሄ ለማምጣት በቅድሚያ የሽግግር መንግስት መቋቋም እንዳለበት መንግስትና ተቃዋሚዎቹ ከተስማሙ ቆይተዋል። ሲያጨቃጭቁ ከቆዩ ዋነኛ ጉዳዮች አንዱ ግን ለ2 ዓመት ተኩል በሚቆየው የሽግግር መንግስት የሚኖረው የስልጣን ክፍፍል ነው። ኢጋድ በጥቅሉ የገለጸው ዛሬ መግለጫ የሰጡት የተቃዋሚዎቹ ዋነኛ ተደራዳሪ ደግሞ በስፋት ያብራሩት የድርድሩ ውጤት ግን ዋነኛው ጉዳይ መፈታቱን አመልክቷል። በዚህም መሰረት የደቡብ ሱዳን ተቃዋሚዎች ፕሬዝዳንት ሳልቫኪር ማያርዲት የሽግግር መንግስቱን እንዲመሩ ተስማምተዋል። የነሱ መሪ ዶክተር ሪያክ ማቻር ደግሞ ጠቅላይ ሚኒስትር ይሆናሉ። የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ ዛሬ ለጋዜጠኞች እንዳሉት ያልተፈታው ከፕሬዝዳንቱና ከጠቅላይ ሚኒስትሩ ውጪ ያሉ የኃላፊነት ቦታዎች አስፈላጊነት ጉዳይ ነው።
We managed to strike a deal on the power sharing between the president and the prime minister.
በፕሬዝዳንቱና በጠቅላይ ሚኒስትሩ መካከል የሚኖረውን የስልጣን ክፍፍል በተመለከተ ከስምምነት ላይ መድረስ ችለናል። ያልተቀበልነው በደቡብ ሱዳን መንግስት የቀረበውን ሌላ ሐሳብ ነው። ይሄውም ምንድነው? እኛም እናስበው ይህ ስምምነት ሥራ ላይ የሚውልበት መዋቅር ፕሬዝዳንት፣ ጠቅላይ ሚኒስትርና የሚኒስትሮች ምክር ቤት ያሉበት እንዲሆን ነው። መንግስት ግን የሽግግሩ መንግስት የስልጣን መዋቅር ፕሬዝዳንት፣ ምክትል ፕሬዝዳንት፣ ጠቅላይ ሚኒስትርና 2 ምክትል ጠቅላይ ሚኒስትሮች ያሉበት እንዲሆን ሐሳብ እያቀረበ ይገኛል። ይህ ደግሞ ግራ መጋባትን ያመጣል። ወጥ ሰሪው የበዛበት ድስት እጅ እጅ ማለቱ አይቀሬ ነው።
እናም መንግስት ያቀረበው ይህ የ1 ምክትል ፕሬዝዳንትና የ2 ምክትል ጠቅላይ ሚኒስትሮች መኖር ጉዳይ ሊሰረዝ እንደሚገባው የተቃዋሚዎቹ ዋነኛ ተደራዳሪ ጥሪ አቅርበዋል። ለሰላም ስንል ብዙ ሰጥተናል ያሉት ዋነኛ ተደራዳሪው ከዚህ በላይ ሊሰጡና ይህንን ሐሳብ ሊቀበሉ እንደማይችሉ አብራርተዋል። ፕሬዝዳንት ሳልቫኪርም የሚፈልጉትን ሁሉ ያገኙ ነው ባይ ናቸው የተቃዋሚዎቹ ዋነኛ ተደራዳሪ።
We have made a bold move for us to accept Salvakir to be the president in the interim period.
እኛ እጅግ ትልቅ እርምጃ ነው የተራመድነው። ለኛ ሳልቫኪር የሽግግር መንግስቱ ፕሬዝዳንት እንዲሆኑ መቀበልና ሀገሪቱን እንዲመሩ በሚኒስትሮች ምክር ቤት የሚኖሩ ቦታዎችንም እንዲካፈሉ መስማማት ማለት ሁሉንም ሰጥተናቸዋል ማለት ነው። አሁን እሳቸው የመንግስት መሪ ናቸው፣ የሀገር መሪ ናቸው። ከዚህ በላይ የምንሰጠው ነገር የለም። ለህዝቡ እየተናገርን ያለነውም ይሄ እኛ ብቻውን ይበቃል ያልነው የፕሬዝዳንትና የጠቅላይ ሚኒስትር ኃላፊነት ቦታ የማይታለፍ ቀይ መስመር መሆኑን ነው።
ሁለቱ የደቡብ ሱዳን ተቀናቃኝ ወገኖች በተለይ በፕሬዝዳንቱና በጠቅላይ ሚኒስትሩ የስልጣን ክፍፍል ጉዳይ ከስምምነት ላይ የደረሱት 7 የምስራቅ አፍሪካ አገሮች መሪዎች ከተሳተፉበት የሁለት ቀናት ድርድር በኋላ ነው። ስምምነቱ ግን አልተጠቃለለም፣ በፊርማም አልተረጋገጠም። በጉዳዩ ላይ ከደጋፊዎቻቸው ጋር ለመመካከር ባቀረቡት ጥያቄ መሰረትም ሁለቱ ወገኖች የ15 ቀናት ጊዜ ተሰጥቷቸዋል። ከ15 ቀናት በኋላም ተመልሰው በአዲስ አበባ ይገናኛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው አዲስ አበባ።
አብይ ርዕሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋግራለን። አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ድርጅት በማዕከላዊ አፍሪካ ሪፑብሊክ ያሉት የተባበሩት መንግሥታት ድርጅት ሰላም አስከባሪዎች ሲቪሉን ሕዝብ ከአደጋ ለመጠበቅ ቆራጥ እርምጃ መውሰድ ይኖርባቸዋል ይላል። በመላ ሀገሪቱ ወገን የለየ ግጭት እየተባባሰ እንደሄደ የሰብአዊ መብት ድርጅት ገልጿል። የሥራ ባልደረባችን ጆዲ ካፖዋ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርበዋለች።
የአምነስቲ ኢንተርናሽናል የምዕራብና የማዕከላዊ አፍሪቃ ክልላዊ ምክትል ዳይሬክተር ስቲቭ ካክበርን የተባበሩት መንግሥታት ድርጅት ሰላም ጠባቂ ኃይል ባለፈው መስከረም ወር በማዕከላዊ አፍሪቃ ሪፑብሊክ የተመደበ ቢሆንም በሲቪሎች ላይ የሚፈጸመው ግድያና ከመኖሪያቸው የመፈናቀሉ ጉዳይ እየጨመረ እንደሄደ ገልጸዋል።
በማዕከላዊ አፍሪካ ሪፐብሊክ ያለው ሁኔታ ካለፈው ወር ወዲህ እየከፋ እንደሄደ ተመልክተናል። ባለፈው ጥቅምት ወር ባንጊ ውስጥ ግጭት ተባብሶ ከ30 በላይ የሚሆኑ ሰዎች ሕይወታቸውን አጥተዋል። በተለያዩ የታጠቁ ቡድኖችና በዓለም አቀፍ ኃይሎች መካከል ግጭት በተካሄደበት ወቅት ሲቪሎች ናቸው የተሰቃዩት።
በመሃል አገርም ግጭት እየተባባሰ እንደሄደ ኮክበርን ጠቁመዋል።
በቅርቡ በማዕከላዊ አፍሪካ በነበረን ተልዕኮ መሠረት በመሃል አገር በሚገኙት ባምባሪና ዲኮዋ ከተሞች አካባቢ ግጭቱ እየከፋ መሄዱን ለማወቅ ችለናል። ከባድ ትጥቅ ያላቸው የቀድሞ የሴሌካ ወታደሮችን የታጠቁ ዘራፊዎችንና ጸረ ባላካን የመሳሰሉ ተዋጊዎች ለስልጣን እርስ በርሳቸው እየተዋጉ ነው። በመሃሉ ህዝቡንም ያሰቃያሉ።
አብዛኞቹ ሙስሊሞች የሆኑት የቀድሞ ሴሌካ አማጽያን ባለፈው ዓመት መጋቢት ወር ላይ የቀድሞውን ፕሬዝደንት ፍራንሷ ቦዚዘን ከስልጣን ለማስወገድ ረድተዋል። ከዚያም ሴሌካዎች ክርስቲያኖችን ማጥቃት በመጀመራቸው ጸረ ባላካ ኃይሎች የሴሌካዎችን ጥቃት ለመከላከልና ለመበቀል ተነሱ። ፒው የተባሉ ሴሌካን የሚደግፉ አርብቶ አደር ቡድኖች ደግሞ ተነሱ። የተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ገና ሙሉ በሙሉ ስላልተመደበ የሲቪሎቹን ደህንነት ለመጠበቅ እየተፍጨረጨረ እንደሆነ ኮክበርን ገልጸዋል። የመንግስታቱ ድርጅት ተልእኮ ተአማኒነት እንዲኖረው ከተፈለገ ጠንካራ እርምጃ መወሰድ ይኖርበታል ብለዋል ኮክበርን።
First of all, they need to increase the troop capacity. The UN Security Council resolution talked of up to 12,000.
በመጀመሪያ ደረጃ የሰላም ጠባቂዎቹን ብቃት ከፍ ማድረግ ይኖርባቸዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውሳኔ 12,000 የሚሆኑ ሰላም ጠባቂዎችና ፖሊሶች በማዕከላዊ አፍሪካ ሪፐብሊክ እንደሚመደቡ ሲነገር ቆይቷል። በአሁኑ ወቅት በቦታው ያለው ኃይል 2/3 ብቻ ነው። በተመደቡበት አካባቢም ሆነ በመላ ሀገሪቱ የተሟላ ጥበቃ ለማካሄድ የሚችሉበት አቅም የላቸውም።
ለምሳሌ የተባበሩት መንግስታት ድርጅት ወታደሮች በባምባሪና በአካባቢዋ የሚካሄደውን የበቀል ጥቃት ለማቆም አልቻሉም ብለዋል ኮክበርን። ባምባሪ ከባንጊ ወደ 380 ኪሎ ሜትር ይርቃል። ወታደሮቹ ብዛት ስለሌላቸውና የታጣቂዎቹን ያህል መሳሪያ ስለሌላቸው ቢቸገሩም እንኳን አንዳንዴ ውጤት ያሳያሉ ብለዋል።
We do have examples elsewhere when they have been present. For example, in the town of Dekoa, there was 14 civilians killed in an attack.
አንዳንድ ምሳሌዎችን ብንጠቅስ ደኮዋ በተባለች ከተማ በአንድ የካቶሊክ ቤተክርስቲያን ላይ በደረሰው ጥቃት 16 ሲቪሎች ተገድለዋል። ሆኖም የመንግስታቱ ድርጅትና የፈረንሳይ ወታደሮች በአካባቢው ስለነበሩ ከዛ የከፋ ፍጅት እንዳይፈጸም ለማስወገድ ችለዋል። ይህም በጊዜው እርምጃ ለመውሰድ ከቻሉ ውጤት ሊያስገኙ እንደሚችሉ ያሳያል።
ታጣቂዎቹ እርስ በራሳቸው መዋጋት ብቻ ሳይሆን የውንብድና ተግባርም እንደሚፈጽሙ የአምነስቲ ኢንተርናሽናል የምዕራብና የማዕከላዊ አፍሪካ ክልላዊ ምክትል ዳይሬክተር ስቲቭ ኮክበርን ገልጸዋል። ለምሳሌ የባንግ ነዋሪዎች የሚሉትን ብንሰማ አንዳንዶቹ የጸረ ባላካ ተዋጊዎች ማህበረሰብን ከጥቃት ለማዳን የሚጥሩ አድርገው ያዩቸው ነበር። አሁን ግን በማህበረሰቡ ላይ የተነሱ አድርገው ነው የሚያዩቸው። በአሁን ወቅት አብዛኞቹ የሀገሪቱ ሙስሊሞች ከሀገሪቱ በመውጣታቸው እነሱን ሊያጠቁ አይችሉም። አሁን ታዲያ ለክርስቲያኖቹ ለመከላከል ተነሳን ይሉ የነበሩ ታጣቂዎች ክርስቲያኖቹን ራሳቸውን እያጠቁ እንደሆነና ንብረታቸውን እየዘረፉ ቤቶቻቸውንና የሱቅ መደብሮቻቸውን እያጋዩ እንደሚያሰቃዩቸው ኮክበርን አውስተዋል። የማዕከላዊ አፍሪቃ ሙስሊሞች ከመኖሪያቸው ተፈናቅለው በሀገሪቱ ዙሪያ ተበታትነው ይኖራሉ። አንዳንዶቹን የሰላም ጥበቃ ኃይሎች እንደሚጠብቋቸው፣ ሆኖም ኑሯቸው ከባድ እንደሆነ ኮክበርን አብራርተዋል።
There are significant worries about what will happen to those populations in the long term. We did hear some reports of some Muslim communities.
በረጅሙ ጊዜ ሲታይ የሙስሊሞች ጣ ምን ሊሆን እንደሚችል ያሳስባል። አንዳንድ የሙስሊም ማህበረሰቦች ወደ መኖሪያቸው እየተመለሱ እንደሆነ ይወራል። ሆኖም ብዙ እንዳልሆኑና ወደ ሀገር የሚመለሱ ሙስሊሞች ብዛት በያዝነው ዓመት መግቢያ ገደማ ወደ ውጪ የጎረፉትን ያህል እንደማይሆን ግን በእርግጠኝነት ለመናገር ይቻላል።
ዓለም አቀፍ የወንጀል ችሎት በማዕከላዊ አፍሪካ ሪፑብሊክ ስላለው ሁኔታ ምርመራ ለማካሄድ መወሰኑን አምነስቲ እንደሚደግፍ ገልጿል። የታጠቁ ኃይሎች ካለምንም ተጠያቂነት በደል እንደሚፈጽሙ የሰብአዊ መብት ድርጅት ተናግሯል። አምነስቲ ኢንተርናሽናል ባለፈው ሐምሌ ወር ባወጣው ዘገባ በጦርነት ወንጀልና በስብዕና ላይ ወንጀል በመፈጸም ሊጠየቁ የሚችሉ 20 ከፍተኛና ዝቅተኛ ወታደራዊ አዛዦች ስም ዝርዝር አውጥቶ ነበር።
All of those are essentially still at large. There is a major desire within the population to arrest those leaders of the anti-balaka.
እነዚህ ሁሉ አሁን እንደተደበቁ ናቸው። ህዝቡ የጸረ ባላካና የሴሌካ መሪዎች እንዲታሰሩ ይፈልጋል። ለነገሩ ህዝቡ የት እንደሚኖር ያውቃል። በሚገባ የታጠቁ በመሆናቸውም ራሳቸውን እንደሚከላከሉ የታወቀ ነው። ይሁንና ዓለም አቀፉ ማህበረሰብና የማዕከላዊ አፍሪካ ሪፐብሊክ ባለስልጣኖች ሰዎቹ ካለምንም ተጠያቂነት በደል መፈጸማቸው እንዲቆም ለማድረግ እንዲከታተሏቸውና ምርመራ እንዲያካሄዱባቸው ያስፈልጋል።
የማዕከላዊ አፍሪካ ሪፐብሊክ የሽግግር መንግስት ግጭቱን በማስቆም ተግባር የፋና ወጊነት ሚና መጫወት እንዳለበት አምነስቲ ኢንተርናሽናል የተባለው የሰብአዊ መብት ተሟጋች ቡድን አሳስቧል። ይህን ለማድረግ ግን ዓለም አቀፍ ማህበረሰብ በገንዘብ በሎጂስቲክስና በጸጥታ ረገድ በበለጠ እንዲረዳ ያስፈልጋል ሲል አምነስቲ አስገንዝቧል። አድማጮች፣ በማዕከላዊ አፍሪካ ሪፑብሊክ ስላለው ሁኔታ የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
ቀጣዩና የመጨረሻው ቅንብር ስፖርት ነው። እኔው አቀርበዋለሁ። እንደምን አምሽታችሁልኛል የተከበራችሁ አድማጮቼ። ኢትዮጵያውያን በተለያዩ ዓለም አቀፍ የማራቶን ሩጫ ውድድሮች ድል ተቀዳጅተዋል። ፍቃዱ ግርማና ሙሉ ሀብት ጸጋ በቤይሩት፣ ሹሜ ኃይሉ በፈረንሳይ አሸንፈዋል። በኬንያ ህገወጥ የጉልበት ሰጪ መድኃኒት የመጠቀም ቅሌት ሀገሪቱ በአትሌቲክስ ስፖርት በዓለም ያላትን ዝና አደጋ ላይ ጥሏል የሚሉት ዋና ዋና ዜናዎች ናቸው። አብረን እንቆይ። በ2014ቱ ባንክ ዱ ሊባን ቤይሩት ማራቶን የወንዶቹን በ2:12:26 የሴቶቹን ደግሞ በ2:29:15 ደካማ ጊዜ ያሸነፉት ፍቃዱ ግርማና ሙሉሀብት ጸጋ ናቸው። ፍቃዱ ግርማ በያዝነው የአውሮፓውያኑ ዓመት መጀመሪያ ላይ በዱስልዶርፍ ጀርመን ማራቶን በሦስተኝነት ካጠናቀቀ ወዲህ በዚህ ርቀት ሲሳተፍ አርብ ዕለት ሁለተኛ ጊዜው ነው። ለወቅቱ የርቀቱ ፍጥነት ደካማ ይባል እንጂ ታዲያ ፍቃዱ በቤይሩት 12 ዓመት የማራቶን ታሪክ ሁለተኛ ፈጣኑን ጊዜ ነው ያስመዘገበው። ሙሉሀብት ጸጋም እንዲሁ ከቀድሞው ሬኮርድ ላይ 2 ደቂቃ ግድም ላጭታለታለች። ሰዓዳ ከድር ነበረች ቀደም ሲል ፈጣኑን ጊዜ ይዛ የቆየችው። በወንዶቹ የቤይሩቱ ማራቶን 20ኛው ኪሎ ሜትር ድረስ 3ቱ ኢትዮጵያውያን ፍቃዱ ግርማ፣ አብደላ ጎዳናና ለገሰ አዱኛ የሞሮኮን ሞሐመድ ቢላልንና ሌላውን ኢትዮጵያዊ ዳምጤ ታየን አስከትለው ቀዳሚዎች ነበሩ። 30ኛው ላይ ተለያዩና ፍቃዱና አብደላ የሞሮኮን ቢላል በ24 ሴኮንድ ርቀው ሄዱ። መጨረሻ 38ኛው ደቂቃ ላይ ፍቃዱ ተፈትልኮ ወጣና ከዚያ በኋላ የቀረውን ጊዜ ሊያዝ አልተቻለም። ሌሎችን ሁለቱን የኢትዮጵያ አትሌቶች አብደላ ጎዳናንና ለገሳ አዱኛን በሁለተኛና ሶስተኛነት አስከትሎ አበቃ። በሴቶቹ ለሙሉ ሀብት ጸጋ ቤይሩት የመጀመሪያው ማራቶን ነው። ታሸንፍበታለች ተብሎ ቅድሚያ ግምት የተሰጣት ግን ዘምዘም አህመድ ነበረች። አልጨረሰችም፣ 10ኛው ኪሎ ሜትር ላይ አቋርጣ ወጣለች። ሁለተኛዋ ከኬንያ ሞኒካ ጄፕኮች ሆናለች። በክብር እንግድነት ተጋብዞ የቤይሩቱን ማራቶን በኦፊሴል ያስጀመረው ደግሞ ኃይሌ ገብረስላሴ ነበር። አዘጋጆች ከ94 ሀገሮች የመጡ 37,000 ሯጮች ተሳትፈውበታል ብለዋል። በፈረንሳዩ በአልፕስ ተራራ ማራቶን ኢትዮጵያዊው ሹሜ ኃይሉ ፖዲየሙ ላይ ከፍ ብሎ ቆሟል። ትላንት 42 ኪሎ ሜትር በአንደኝነት አጠናቆ ሲገባ 2:09:27 ነው ያስመዘገበው። በዚህ ውድድር አጭር ዘመን ታሪክ ሁለተኛው ፈጣን ጊዜ ተብሎለታል። 30ኛው ኪሎ ሜትር ላይ 5 ብቻ ነበር ቀድሞ የታዩት አሸናፊው ሹሜ። ሌላው ኢትዮጵያዊ ምንዳዬ ረጋሳና ኬንያዊው ባርናባስ ኪፕቶ ከቀዳሚዎቹ ይጠቀሳሉ። ዛሬ እዚህ የመጣሁት ለማሸነፍ ነበር ብሏል ሹሜ ኃይሉ ከድል በኋላ። በሴቶቹ ኬንያዊቷ ሮዝ ቼፕቹምባ አንደኛ፣ ሌላዋ የኬንያ አትሌት ኤሚሊ ሮቲች ሁለተኛ፣ ጽጌ አብዲ ከኢትዮጵያ ሦስተኛ ሆነዋል። ማራቶኑን በዚሁ ላብቃ። በኬንያ ሕገ ወጡን የጉልበት ሰጪ መድኃኒት የመጠቀም ቅሌት ሀገሪቱን ክፉኛ እየናጠ ነው። ኬንያ በአትሌቲክሱ ስፖርት በዓለም አቀፍ ደረጃ የነበራትን ገናናነት ሊንድ እንደሚችል ተሰግቷል። በተለይ አሁን በመጨረሻ በሁለት የቦስተንና ቺካጎ ማራቶኖች፣ ቀደም ሲል ደግሞ በስቶክሆልም፣ ፓሪስ፣ ሚላንና ሊዝበን ያሸነፈችው ሪታ ጂፕቱ በተደረገላት ምርመራ ደሟ ውስጥ የተከለከለ ጉልበት ሰጪ መድኃኒት መኖሩ ከተረጋገጠ በኋላ ሁኔታው በእጅጉ አሳሳቢ ሆኗል። ዓለም አቀፉ የአትሌቲክስ ፌዴሬሽን ማኅበር ነው መድኃኒቱ መገኘቱን ለኬንያ አትሌቲክስ ፌዴሬሽን ያሳወቀው። በጠቅላላው 36 የኬንያ አትሌቶች ባለፉት 2 ዓመታት የተደረገላቸውን የደም ምርመራ ሳያልፉ ቀርተዋል። በኬንያ ታሪክ በከፍተኛ ደረጃ ስኬት ያስመዘገበው ሯጭ ሞሰስ ኪፕታኑ ሀገሪቱ ውስጥ ሕገ ወጡን ጉልበት ሰጪ መድኃኒት መጠቀም የተለመደ ነው ሲል ባለፈው ዓመት ይፋ ማድረጉ አይዘነጋም። እንደ አውሮፓውያን ዘመን አቆጣጠር በ2013 የኬንያ ማራቶን ሯጮች ዊልሰን ሎያኔ ኡሩፔና ኒክሰን ኪፕላጋት ቼሩቲች በደማቸው ውስጥ ጉልበት ሰጪ መድኃኒት በመገኘቱ የኬንያ አትሌቲክስ ፌዴሬሽን እያንዳንዳቸውን ለሁለት ዓመት በውድድር እንዳይሳተፉ ማገዱ ይታወቃል። ጄፕቱ መብቷን ተጠቅማ ሌላ የደም ናሙና መስጠት ትፈልግ እንደሁ ለመወሰን የሐኪሞችና የጸረ ጉልበት ሰጪ መድኃኒት ኮሚሽን በመጪው ሳምንት እንደሚገናኙ ፌዴሬሽኑ አስታውቋል። በዚህ የኬንያ ሕገ ወጡ ጉልበት ሰጪ መድኃኒት ቅሌት ዙሪያ ባልደረባችን ሂላሪ ሆለር ከናይሮቢ ያደረሰችን ሰፋ ያለ ዘገባ አለ። ሪታ ጂፕቱ ባለፈው ጥቅምት የቺካጎ ማራቶን ስታሸንፍ ለሁለተኛ ጊዜ ነው። ቀደም ሲል በቦስተን 3 በአንደኝነት አጠናቃለች። ሌሎች 2 ኬንያውያንም በኒውዮርክ ድል ተቀዳጅተዋል። ያ ሁሉ ደስታ ግን ብዙ አልቆየም። ጄፕቱ በደሟ ውስጥ ጉልበት ሰጪ መድኃኒት መገኘቱ ተነገረ። ከዚህ ቀደም አሜሪካዊው ቢሲክሌተኛ ላንስ አርምስትሮንግ ይጠቀምበት ከነበረው መድኃኒት ጋር ተመሳሳይነት ያለው ነው ተባለ። ጄፕቱ የቀረበብኝ የሐሰት ክስ ነው ስትል ተከራክራለች። ላለፉት 25 ዓመታት የኬንያ አትሌቶችን ያሰለጠኑት ጆን ሙቲጋ ችግሩ የመጣው ከቅርብ ጊዜ ወዲህ ነው ይላሉ።
በ1980ዎቹ ዓመታት ኬንያ ውስጥ የጉልበት ሰጪ መድኃኒት ችግር አልነበረም። በ90ዎቹም እንዲሁ። አሁን ከ2000 ዓመተ ምህረት በኋላ ነው አትሌቶች መድኃኒቱን እየተጠቀሙ መሆናቸው በመነገር ላይ ያለው።
ጄፕቱ በዚህ ጉዳይ ስትጃዝ የመጀመሪያዋ ኬንያዊት አይደለችም ያሉት አሰልጣኝ፣ ሀገሪቱ ንጹሕ ሯጮችን እያጣች የመሆኑ ጉዳይ መገለጽ የጀመረው ከቅርብ ጊዜ ወዲህ ነው ብለዋል።
Sometimes I was in Poland last 2 years ago during the round cross country.
ከሁለት ዓመታት በፊት ፖላንድ ውስጥ በተካሄደው የዓለም ሀገር አቋራጭ ውድድር ተሳትፌ አለሁ። አሁን እየተወዳደርን ያለነው
ህገወጥ ጉልበት ሰጪ መድኃኒት ከመጠቀሙ ጋር ነው እያሉ የማሌዥያና ሌሎች አገሮች ሰዎች ሲያማርሩ ሰምቻለሁ።
ይህ ሁኔታ የሚያሳስባቸው አሰልጣኞችን ብቻ አይደለም፣ የስፖርት ህግ ባለሙያዎችና ሐኪሞችንም ያስፈራቸዋል። ፕሮፌሰር ሞኒ ዊኬሳ በዚህ ስማማሉ።
For a long time, Kenya has had this image of having natural runners since the days of
Kenya ከ1960 የሮም ኦሊምፒክ ጀምሮ ለረጅም አመታት ትኮራ የነበረው በተፈጥሮ ጠንካራ ሯጮች በማፍራቷ ነበር። የረጅም ርቀት ሩጫን በተመለከተ ያላቸው ችሎታ ከመታመን በላይ ነው። ሁሉም የተፈጥሮ ኃይላቸውን በመጠቀም ነበር የሚሮጡት።
ቁጥጥር በመጥፋቱ ምክንያት መብዛት ችሏል ባይናቸው ፕሮፌሰር ዊኬሳ።
The problem is very bad in the sense that a lot of ignorance around the matter.
በጉዳዩ ዙሪያ ቸልተኝነት መኖሩ ችግሩን አባብሶታል ባይ ነኝ። የስፖርት ፌዴሬሽኖች ደግሞ ከዚህ ቀደምም ይሁን አሁን ችግሩን ለማስወገድ ምንም ያደረጉት ነገር የለም። ትምህርት አይሰጥም፣ ታዳጊ ወጣቶች ምን አይነት መድኃኒት ለምን ጉዳይ መውሰድ እንዳለባቸው የሚያውቁት ነገር የለም።
አይት በበላ ዳዋ ተመታ እንዳይሆን ግን በአንዳንድ ሰዎች ምክንያት መላ የኬንያ አትሌቶችን ህገወጡን ጉልበት ሰጪ መድኃኒት ይጠቀማሉ ብሎ መወንጀል አግባብ አይሆንም ሲሉ ታዛቢዎች ይመክራሉ። ካለን ጊዜ አንጻር ለዛሬ በዚሁ አበቃለሁ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራልን ኃይሉ ታምራት ነው። መልካም ምሽት። If tomorrow all the things were gone, I'd work for all my life, and I had to start again with just my children and my wife. I thank my lucky stars to be living here today, 'cause the flag still stands for freedom and they can't take that away. And I'm proud to be an American, where at least I know I'm free. And I won't forget the men who died, who gave that right to me. And I gladly stand up next to you and defend her still today, 'cause there ain't no doubt I love this land. God bless the USA. From the lakes of Minnesota to the hills of Tennessee, across the plains of Texas, from sea to shining sea, from Detroit down to Houston and New York to LA, well, there's pride in every American heart, and it's time we stand and say proud to be an American, where at least I know I'm free. And I won't forget the men who died, who gave that right to me. And I gladly stand up next to you and defend her still today, 'cause there ain't no doubt I love this land. God bless the USA.
This program has come to you from the Voice of America, Washington.